እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኬንያውያን በትላንቱ የፈረንሳይ 10 ኪሎ ሜትር ሩጫ ውድድር በሁለቱም ጾታዎች ድል ተቀዳጅተዋል። ኢትዮጵያ በወንዶቹ የሁለተኝነቱን ስፍራ አግኝታለች። ክልሎች በእጩዎቹ ክልልና ላይ ከፍተኛ መሻሻል አሳይተዋል ይላሉ አዲሱ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ። በእግር ኳስ የኢትዮጵያን ፕሪሚየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቻቸውን እናያለን። አብራችሁን ቆዩ። በትላንቱ 45ኛው ኮሪዳ ፔዴስትር ኢንተርናሽናል ደ ውዬ 10 ኪሎ ሜትር ውድድር አሸናፊዎቹ የኬንያ አትሌቶች ናቸው። የወንዶቹን ኮርኔሊየስ ካንጎጎ በ28:19 የሴቶቹን ቪዮላ ኪቢዮት በ31:14 ገብተዋል። ጀማሊ መርመኮንን ከኢትዮጵያ ከአንደኛው እኩል በ28:19 ገብቶ አሸናፊው የተለየው በክፍል 5 ሴኮንድ መቅደሙ ታይቶ ነው። የ23 ዓመቱ ኮርኔሊየስ በ45 ዓመቱ የዚህ ውድድር ታሪክ ለሶስተኛ ጊዜ ሲያሸንፍ የመጀመሪያው አትሌት ሆኗል። 300 ሜትር ሲቀራቸው የተፈተለኩትን 5 ሯጮች ከአንደኛው ሰዓት የለያቸው 1 ሴኮንድ ብቻ መሆኑ ፉክክሩን ተደናቂ አድርጎታል። በሴቶቹ በ10 ኪሎ ሜትር ስትወዳደር የመጀመሪያዋ የሆነው ኬንያዊቷ ቪዮላ ኪቢዮት በ2015 በ5000 የዓለም ሻምፒዮና በአራተኝነት መጨረሷ ሲታወስ፣ ትላንት በ31:14 በአንደኝነት አጠናቃለች። በዚህም በርቀቱ በዓለም የ9ኛነት ስፍራ እንድትይዝ አድርጓታል። ካትሪና ውቶን ከብሪታንያ ሁለተኛ ሆናለች። ሌላይቱ ኬንያዊት ካሮላይን ጄፕኮስጊ ሶስተኛ። በሌላ የአትሌቲክስ ስፖርት ዜና ኢትዮጵያውያኑ አጸደ ባይሳና ለሚ ብርሃኑ ኃይሌ በመጪው ሚያዝያ እዚህ ዩናይትድ ስቴትስ ቦስተን ላይ በሚካሄደው የማራቶን ሩጫ ውድድር ሻምፒዮንነታቸውን እንደሚከላከሉ ተረጋግጧል። ሁለቱም ግን የቀድሞ ሻምፒዮናዎችን ሊጋፈጡ ነው። በሴቶቹ አጸደ ባይሳ የ2015ቷን አሸናፊ ኬንያዊቷን ካሮላይን ሮቲችንና የ2014ቷን ቀዳሚ ኢትዮጵያዊቷን ብዙነሽ ዳባን ትጋፈጣለች። በወንዶቹ ደግሞ ለሚ ብርሃኑ የ2014ቱን አሜሪካዊ ሜብ ክፍለ ጊዜንና የ2012ቱን ባለድል ኬንያዊውን ዌዝሊ ኮሪርን ይጋፈጣል። ውድድሩ በከፍተኛ ጉጉት ሊጠበቅ የቻለው በቦስተን ማራቶን ታሪክ ከፍተኛ ድል ያስመዘገቡ 6 አትሌቶች በአንድ ላይ የሚገኙበት በመሆኑ እንደሆነ ይዘገባል። ይህም በዚሁ ላብቃ። ወደ ኢትዮጵያ ይሆናል ቀጥዬ የምወስዳቸው። ክልሎች በእጩዎች ውክልና ላይ ከፍተኛ ማሻሻል ማሳየታቸው እየተገለጸ ነው። የቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ዳግም ወደ ፌዴሬሽን አመራር በመምጣት የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚደንት ሆነው ተመርጠዋል። እስክንድር ፍሬው አጠር ያለ ዘገባ አድርሶናል።
የቀድሞ የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ዳግም ወደ ስፖርት ፌዴሬሽን ብቅ ያሉት ሰሞኑን ነው የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው በመመረጥ። ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆነው ያገለገሉት ዶክተር አሸብር በብሔራዊ ፌዴሬሽኖችና በክልሎች ታየ ያሉትን መሻሻል አድንቀዋል። እርሳቸው የተሳተፉበትን ጨምሮ በቅርቡ የተካሄዱ የፌዴሬሽን አመራር ምርጫዎችን የጠቀሱት ዶክተር አሸብር ማገልገል የሚፈልጉ ሁሉ እጩ ሆነው የሚቀርቡበት መንገድ እየተከፈተ መሆኑን አስረድተዋል። ለዚህ ምክንያት ያሉትንም አብራርተዋል።
አሁን ብዙ ሰዎች ወደ ስፖርቱ እንዲመጡ መንገዱን የከፈተው በአብዛኛው የብሔራዊ ፌዴሬሽኖችና የክልሎች መናበብ ይመስለኛል። ክልሎች እጩ ለማቅረብ ብቸኛ መስፈርታቸው የኢትዮጵያ ብሔራዊ ፌዴሬሽኖች የእጩ ማቅረቢያ መስፈርት እሱን ብቻ መነሻም መወሰኛም አድርገው ስለሚሄዱ ይመስለኛል። ማንኛውም ኢትዮጵያዊ መወዳደር የሚፈልግ ሀገሩን ማገልገል የሚፈልግ ያለምንም ተጽዕኖ ያለምንም ችግር መወዳደር አለበት። ክልሎችም እንደገባኝ ከሆነ የመከልከል መብት የለንም፣ መስፈርቱ ይፈቅድላቸዋል፣ ኢትዮጵያውያን ናቸው የሚለውን ሙሉ ግንዛቤ ወስደው እየሰሩ ይመስለኛል። ለዚህም ነው ብዙ ሰዎች እየመጡ ያለው።
የመጨረሻ ጥያቄ አደርጋለሁ ዶክተር አሸብር፣ እንግዲህ ብዙዎች ወደ ፌዴሬሽን አመራርነት ሲመጡ ወደ ኦሎምፒክ አመራርነትም ለመምጣት መንገዱ ይከፈትላቸዋል ይባላል። የእርሶ መመረጥ ወይም እርሶ ለመመረጥ መፈለገውት በዚህ መንገድ ከዚህ ጋር የተያያዘ ነው?
ኖ፣ ከኦሎምፒክ ጋር የተያያዘ አይደለም። እኔ ከቅርጫት ኳሱ በዘለለ የኦሎምፒኩን አስቤ አላውቅም። ስለዚህ ያው ዋናው እዚህ ሞንክ ላይ አገርም ማገልገል ነው፣ አስተዋጽኦ ማድረግ ስለሆነ ከዚያ የዘለለ አሁን ምንም ፕላን የለኝም።
በኢትዮጵያ የስፖርት ፌዴሬሽኖች አስተራር ፕሬዝዳንት መሆን የሚፈልግ ማንኛውም ሰው ከዘጠኙ ክልሎችና ከሁለቱ ማለትም ከአዲስ አበባና ከድሬዳዋ አስተዳደሮች መወከል አለበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬው ለዘገባው ላመስግንና እዚያው ኢትዮጵያ ቆይተን ለእግር ኳሱ ስፖርት ዜና ወደ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ሁሉም በትላንትና ሁለት ተከናውነዋል። በአዲስ አበባ ስቴዲየም በደቢት ኢትዮ ኤሌክትሪክን 2-0 ባሸነፈበት ጨዋታ አስራት መገርሳና ጌታነህ ከበደ ጎሎችን አስቆጥረዋል። መከላከያ ጅማ አባቡናን በጠባብ ውጤት 1-0 ሲረታ የመከላከያ ቴዎድሮስ በቀለ ብቸኛዋን ጎል አስቆጥሯል። መከላከያና ጅማ አባቡና በተጫወቱበት ምሽት ከአራት የስታዲየም ፓውዛ መብራት አንዱ በመጥፋቱ ጨዋታው ለ20 ደቂቃ ያህል ተቋርጦ ነበር። 40 ዓመት ሙሉ አገልግሎት የሰጠውን የስቴዲየም መብራት የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ መፍትሄ ሊያበጅለት እንደሚገባ ይታመናል። በክልል ከተሞች ሲዳማ ቡናና ቅዱስ ጊዮርጊስ ያለ ግብ ባዶ ለባዶ ሲለያዩ፣ ወላይታ ዲቻና ኢትዮጵያ ቡና፣ ጎንደር ላይ ፋሲል ከነማና ሐዋሳ ከነማ ሁለቱም በተመሳሳይ 1-1 ባቻ ውጤት ጨርሰዋል። የአዲስ አበባው ኢትዮጵያ ንግድ ባንክ ወደ ድሬዳዋ ተጉዞ ድሬዳዋ ከነማን 2-0 በማሸነፍ ደረጃውንም አሻሽሏል። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ 3 ቡድኖች ማለትም ቅዱስ ጊዮርጊስ፣ ደደቢትና አዳማ ከነማ በእኩል 11 ነጥብ አናት ላይ ተቀምጠዋል። ቅዱስ ጊዮርጊስ 11 ነጥብና 7 ጎል ስላለው ቀዳሚ ነው። ደደቢትና አዳማ ከነማም 5-3 ጎል አላቸው፣ 2ኛና 3ኛ ናቸው። ቅዱስ ጊዮርጊስ 11 ነጥብና 7 ጎል ስላለው ቀዳሚ ነው። ደደቢትና አዳማ ከነማ 5-3 ጎል አላቸው፣ 2ኛና 3ኛ ናቸው። የደረጃቱ ጌታነህ ከበደ በ6 ጎል ኮከብ ጎል አግቢነቱን ለብቻው ይመራል። ይኸው ነው በእኔ በኩል ያለ ሰለሞን፣ አመሰግናለሁ።
አመሰግናለሁ ገዛኸኝ። በመጨረሻም የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ በዓለም እግር ኳስ ዋንጫ የሚሳተፉ ሀገሮች ቁጥር ወደ 48 ከፍ እንዲል የቀረበውን ሐሳብ እንደሚደግፉ አስታውቀዋል። ይህ የሆነውም ከአውሮፓ የክለቦች ማኅበር ከፍተኛ ተቃውሞ በሚታይበት ወቅት መሆኑ ታውቋል። የተሳታፊ ዓለም ሀገሮች ቁጥር ወደ 48 ከፍ ማለቱ የሚያመጣው ምንም አይነት ችግር የለም የሚሉት ሚስተር ኢንፋንቲኖ አሁን ለ32ቱ ብሔራዊ ቡድኖች ከሚወጣው የውድድር ፕሮግራምም የበለጠ ጊዜ እንደማይወስድ አስረድተዋል። አንድ ብሔራዊ ቡድን እንዳሁኑ ለፍጻሜ ለመድረስ ከ7 በላይ ግጥሚያ እንደማያደርግ፣ ተጨማሪ የውድድር ጊዜ እንደማያስፈልገው፣ ያም እንዳሁኑ 32 ቀናት ብቻ እንደሚሆን፣ በመጨረሻም እስካሁን እንደሚደረገው ሁሉ ከ12 በላይ ተጨማሪ ስታዲየሞች እንደማያስፈልጉም የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ አብራርተዋል። ሐሳቡ ከጸደቀ ከ2026 ዓ.ም ማለትም ከ10 ዓመታት በኋላ በዓለም እግር ኳስ ዋንጫ የሚወዳደሩ ሀገሮች ቁጥር ወደ 48 ከፍ ይላል። በዚሁ ላብቃ የምሽቱን ዝግጅት። ሳምንት እንገናኝ። እስከዚያው በገዛኸኝና እስክንድር ስም እሰናበታለሁ። ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።